ሰላም ለእናንተ ይሁን አድማጮቻችን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ በዕለተ ሰንበት ባለፈው ሳምንት ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እናስደምጣችኋለን። የሙዚቃ ምርጫም አንዘነጋም። ቀዳሚው ዝግጅት ዘለግ ያለ ቃለ ምልልስ ይሆናል። የማህበራዊ ትስስር ሚዲያ ተቋማት በማወቅ የሚሆን ባለማወቅ የሐሰት መረጃዎችና የጥላቻ ንግግሮችን በማሰራጨት እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምፅ ከሰሞኑ ተናግራለች። ሄርሜላ ይህ ሁኔታ በኢትዮጵያ እየተካሄደ ባለው ጦርነት ላይ አሳድሯል ያለችውን ተጽዕኖም ለስመኝሽ የቆየ አካፍላት ነበረ። ዘለግ ያለውን ቃለ ምልልስ እንድትሰሙን ጋብዛለን።
ሄርሜላ አረጋዊ፣ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው?
ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናየዋለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጪ ያለው ሰው ስለ ሁኔታው እንዲረዳ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጭ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖ ሞር የሚለው እንቅስቃሴና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጭ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል።
ከሚዲያ ውጪ በተለያዩ የውጭ አገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ?
So yeah, this narrative war has gone beyond the typical media entities.
የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር። ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያንንም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር ባንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል።
በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለሽ?
I think we certainly have a huge platform when you're talking about Facebook and Twitter. So
Facebook እና Twitter ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሐሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ ዓመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በእርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም፣ ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ እያደረጉ ነው።
እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው እንቅስቃሴ ውስጥ ከፍተኛ ተሳትፎ እያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገሽ ነገር ምንድን ነው?
ልክ ነሽ።
ትግራይ ጄኖሳይድ የሚለውን ዘመቻ ለተወሰነ ጊዜ ተቀላቅዬ ነበር። ነገር ግን በተወሰነ መልኩ እያመነታው ነበር። በዚያ ውስጥ የሲኤንኤን ዘገባዎችንና በአምነስቲ ስለ ጭፍጨፋ የወጡ ዘገባዎችን አጋርቻለሁ። ስሜታዊ ነበርኩ፣ ግን ደግሞ ጥያቄም ነበረኝ። የዘር ጭፍጨፋ እየተካሄደ ነው የሚያስብል መረጃ አልነበረም። ግን ምንድን ነው የሆነው መሰለሽ? ጦርነቱ ሲጀመር አንድ የኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት። ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር። በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሺየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በእርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር የማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ እንደ ጋዜጠኛ እንዴት መዘገብ እንዳለበት እያወቅኩ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለኔ የአመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለስድስትና ሰባት ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው።
እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሑፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ?
ጥርጣሬ የሚፈጥር እርምጃ ነው። ኖ ሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው። ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ ዓላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሁኑ ወይም ራሱ ትዊተር ይሁን አላውቅም፣ ግን ትግራይ ጄኖሳይድ የሚለውን ንቅናቄ የሚከተሉ ኖ ሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የእነሱ ስልት ነው። ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጠራጣሪ ቢሆንም ግን ሰዎች ኖ ሞር የሚለውን ሐሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል።
እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል?
እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው፣ ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጄኖሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል።
ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም?
No, I don't think so. You know, I think it's a misconception that
ብዙ ጊዜ ሰዎች የሆነን ሐሳብ አቀንቃኝነት ነው የሚሉት ድምጽ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኙው ነገር እውነት ላይ መሰረት እስካደረገ ድረስ በመታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ ተሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንደውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሃል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምጽ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል።
ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ተሰስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ተሰስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል?
ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ንዋይ ማፍሰስ ይኖርባቸዋል።
እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሐሰተኛ መረጃዎችንስ እንዴት መለየት ይችላሉ?
That's a good question. Well, first of all, it's like you got to have the time and the interest, right?
በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረኩት ምንድነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሐሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው።
ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች?
I think it will come because other communities will realize this is not an Ethiopia problem, like on Sunday.
ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይህን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ መሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከእናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማን ነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ።
ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽው ቆይታ በጣም አመሰግናለሁ።
Thank you, Lily. Appreciate it.
እኔም አመሰግናለሁ።
ዮናስ ቦስኮና አጋሮቹ የሰላምን ፋይዳ ለማጉላት ባለሙ እንቅስቃሴዎቻቸው ይታወቃሉ። ብዙ መቶ ኪሎ ሜትሮችን ያቆራረጠ በርካታ የኢትዮጵያ ከተሞችን ያካለለ የሰላም ጉዞን ከዚህ ቀደም አድርገዋል። ከሰሞኑ ሁለተኛውን ዙር ጉዞ አካሄደው ነበረ። ኢትዮጵያ ውስጥ ባለው የጦርነት ድባብ ምክንያት ግን የአሁኑ ጉዞ ፈታኝ እንደነበረ ዮናስ ይናገራል። እንዲያም ቢሆን እሱና አጋሮቹ ግን ተስፋ እንደማይቆርጡም ነግሮናል። ከእኔ ጋር ያደረገው አጭር ቆይታ በመቀጠል ይሰማል። ቆይታችን የተጀመረው የአሁኑ የሰላም ጉዞ የተደረገባቸውን ከተሞች በማስታወስ ነው።
እሺ አመሰግናለሁ። የሁለተኛውን ዙር በከሞጆ ጀምረን ነቂ፣ ሆሳና፣ ዝዋይ፣ እንድብር፣ አዋሳ፣ አርባ ምንጭ እና ወላይታ ሶዶ ጨርሰን መጣን። ወደ 14 ቀን የፈጀ ጉዞ ነው አድርገን የመጣ ነው። አሁን ትንሽ ከጨረስን አንድ ሁለት ወር ይሆነናል። በዋናነት እኛ ሰላም ወደ ምድራችን ወደ ሀገራችን እንዲመጣ በማሰብ ነው ዋና አላማችን። ሁሉም ነገሮች በሰላም እንዲፈቱ ነበር። አሁንም ጦርነቱም ከመጀመሩ በፊት ከዛም በፊት የምንጓዝ የነበረው በአሁንም ተመሳሳይ አላማ ነበር የነበረው። ነገሮች ግን እንደዚህ ሆነዋል። ቢሆንም እኛ አሁንም በጉዟችን ከመጀመሪያው በተለየ ወደ 400-500 ሰው ተጉዞ ነበር። ከኛ ጋር ቀጥታ የጀመሩት 60 ምናምን ልጆች ናቸው። ግን በየመንገዱ ብዙ ሰው ተሳትፎበት ነበረ። ስፔሻሊ የአዋሳው በጣም ትልቅ ኢቨንት ነበረ። ብዙ ሰው ተሳትፎበት ነበረ።
የአሁኑ ጉዞ ከዚህ በፊት ከነበሩት ለየት ባለ ሁኔታ የተደረገ ይመስለኛል። ምክንያቱም በሀገሪቱ ውስጥ የተጠናከረ ጦርነት አለ፣ ቁጥጥሩም ከፍ ያለ ነው። ይሄ በጉዞአችሁ ላይ ምን አይነት ተጽዕኖ ፈጠረ?
በጉዞ ላይ ተጽዕኖ ነበረው። ያው ከስድቦች ጀምሮ ነበሩ። ቱሌት ናቸው ለዚህ መጀመሪያ ነበር ይህንን ማድረግ የነበረባቸው ምን የሚሉ ነበሩ። ግን እኛ ከጦርነቱ በፊትም ነው የተጀመረው ይሄ ጉዞ። ቻሌንጁ ብዙ ነው። እንደ አላማ ግን መተናል ብለን ባናስብም ግን ስቲል ዊያር እናምናለን። አሁንም ነገሮች በሰላም ፋይናሊ በሰላም ይጠናቀቃል ብለን እናምናለን። ነገሩን እናስኬዳለን። ምክንያቱም አንድ ነገር አለ፣ ሰላም የሆነ ዛሬ መቶ ዱብ የሚል አይደለም። ፕሮሰስ ነው። እያደገ ከነገ ከዛሬ እየተሻለ ይመጣል። በአንድ የሚመጣ ሰላም የለም። መጀመሪያም በጦርነት ሊሞከር ይችላል። ከዚ በአንዳንድ ነገሮች ሊመከር ይችላል። የሁሉም ነገር አላስኬድ ሲል በሰላም ሊመጣ ይችላል የሚል እቅድ ስላለን እኛ መጓዛችንን መጠለያችንን ለምድራችን ሰላም እንዲመጣ ስፔሻሊ ለሀገራችን እንቀጥላለን። ይህንን
ዮናስ፣ እንግዲህ ከምንጊዜውም የበለጠ የሰላም አስፈላጊነት ግልጽ የሆነበት ጊዜ ነው የሚሉ ሰዎች አሉ። በእስካሁን ጉዞአችሁ ያገኛችኋቸው ሰዎች ተመሳሳይ ሀሳብ አላቸው ይሆን? በየከተማው የምታገኟቸው ነዋሪዎች ለማስተማር የምትጥሩትን የሰላም አስፈላጊነት ጉዳይ እነሱም ተረድተውታል ብላችሁ ታስባላችሁ? እንዴት ነበር አቀባበሉ?
አቀባበሉ ከሞላ ጎደል 100% ተሳክቷል ብለን አናስብም። 50-50 ተሳክቷል ብለን አናስብም። 20% አድርገናል ብለን ነው የምናስበው። ምክንያቱም ሁሉም አሁን ላይ እንደሚታየው ከሆነ ሁሉም አሁን የሚደረገው ነገር ማለት ከኛ በፊት በአባቶች ደረጃ በምኖች በትልልቅ ሰዎች ደረጃ ተሞክሯል። ሰላም እንዲመጥ ጥረዋል፣ ለፍተዋል፣ ብዙ አድርገዋል። እኛ በወጣት ደረጃውን እንዲያደረግ ነው እነሱ ጥረዋል። ስለዚህ እነዛ ሰላም የሚፈልጉ አይነት ሰዎች አይደሉም ተብሎ ስለሚታመን ነገሮችን ሲሪየስሊ የወሰደልን የለም። የእውነት ለመናገር እንደነገርኩ ነው። አሁንም ነገም በእኛ ተስፋ ነው ማለት ነገም የተሻለ ቀን ይመጣል በሚል ነው የምናደርገው። ስፔሻሊ አሁን እንደ ሀገር ደረጃ ያለነውን ነገር ኦፊሻሊ ይታወቃል። ምንም የሚደበቅ ነገር የለም። እኛም ሰላም እንዲፈጠር የምንፈልገው እርስ በርስ ያለንም ግንኙነት ይቺ ሀገራችን እንድትቀጥል እንጂ ሌሎች አውሮፓውያኖች ወይ ደግሞ ምዕራባውያኑ ሰላም ይሰጡናል ብለን አንድ የሰላም ችግሩንም እያመጡብን ያሉ እነሱ ናቸው ብለን እናምናለን። ግን እኛ እርስ በእርስ ያለን ይሄ ኢትዮጵያዊነታችን በደንብ እንዲቀንን ዋና ነገራችን ያለን ጥንካሬ እንዲጠነክር እንጂ የማንንም እነዛም ልክ ናቸው እነዚህም ልክ ናቸው እያልን አይደለም። ያው ካገኘኝ ጥያቄ እንደዛ ነው እንጂ በኢትዮጵያዊነታችን ተደራድረንም አይደለም፣ አንደራደርም። ሀገራችን እንድትቀጥል ሰላም የሚገኝበት በሌላ መንገድም ከሆነ ያንን ከማድረግ ወደኋላ አንልም። ለሀገራችን ግና ምንድን ነው እንዳልኩ ነው ሰላሙን አውሮፓውያኖች ይሰጣሉ፣ እነዛ ዙሪያችን ላይ ያሉ ሰዎች ይሰጡናል ብለን አናምንም። የችግሩ ምንጮችም የራሳቸው ጥያቄዎች ስላሏቸው የሚፈልጉት ይህንን በደንብ ነው የምንገነዘበው። የቂል ጉዞ አይደለም የምንጓዘው። ግን ይሄ የእርስ በርስ ያለንን ሰላም ማጠንከሩ ላይ ነው የእኛ ሰላም መሆን ለሌሎቹ እርስ በርሳችን የምንደጋገፍ ነገር በጣም ጥሩ ከሆነ እነዛም ደፍረውን አይገቡም ብለን እናምናለን። ለዛ ነው ወንድሜን የሚያጎረቤቴ አንዱ ጎሳ ከአንዱ ጎሳ አንዱ ቤት ያለው አታችመንት ጥሩ ከሆነ ማንም ሊሰብረን አይችልም ከሚል ግንዛቤ ነው።
አንተና አጋሮችህ አሁን በተለይ ለሁለተኛ ዙር ያደረጋችሁት ጉዞ አድካሚ፣ በተወሰነ መንገድ አደገኛም ነው። ሰዎች የሰጧችሁ ምላሽም ጉዟችሁን ጥያቄ ውስጥ የሚጥል ነበረ። ይሄ ጉዳይ ተስፋ አላስቆረጣችሁም ወይ? ሁለተኛ ዳግም የሰላም ጉዞ የማድረግ ፍላጎታችሁ ላይ ተጽዕኖ አልፈጠረም ወይ? ምን አተረፋችሁ ከእንዲህ ያለው ጉዞ?
እንትን ነው መጽሐፍ ቅዱስ ሲናገር ሁሉም ነገር ያልፋል ይላል። አሁን የምናደርገውም ነገር ያልፋል፣ ሁሉም ያልፋል ይላል። በጉዟችን እኛ ቤት እየተቃጠለ ሰዎች የተቃጠሉ ቤቶች ሰዎቹ ሳይረግቡ የደረስንባቸው ቦታዎች አሉ። ያ ነገር ያሳምማል። ፐርሰናልም ደግሞ እንድትፈራ የሚፈጥሩበት ብዙ ነገሮች ይኖራሉ። አይ ለማንም ጓዘ ምን አገባኝ የምትል ነገር ውስጥ እንዲህ እንደሚመጣ ግልጽ ነው። ግን ምንድን ነው ዋናው ነጥቡ? እኛ ካላደረግነው ማን ያደርገዋል ነው። እኔ ፐርሰናሊ እንደኛ ሳይሆን እንደኔ ለሀገራችን ምንችለውን ሩል ካልተጫወትን ሌላ ማን? ሂደቱ ላይ የሚገጥሙን ቻሌንጆች ነገሩን በደንብ እንድንገፋበት ነው እንደውም ያደረጉ። የተሻለ የማታውቃት የኢትዮጵያ አንግል እንድታይም ስለሚያደርግ ሰው በራሱ አና የምትለው ነገር አይደለም፣ ክፉ አይደለም የምትለው ነገር አለ አይደል? ፈጥሞ ሰው ክፉ አይደለም። ከጊዜ በኋላ የሚመጡ ነገሮች ናቸው እንዳልኩ፣ ፖለቲካውም ምኑም ተደራርበው ነው። አንዳንዴ እነዛ ሰዎች ለምን ቤት ያንን ቤት እንደሚያቃጥሉ የጥልቅ የሆነ እውቀት ላይኖራቸው ይችላል። ኖር ሰዎችን ኢሞሽን በማድረግ በጣም የተካኑ ብዙ ሰዎች አሉ። ለክፉ ነገር ሰዎችን የማነሳሳት በጣም ፐርፌክት ሰዎች አሉ፣ ጎበዞች። ከታሪካችንም ብዙ ሊያጣሉ የሚችሉ ስስስ ነገሮች ስላሉ ያችን ገመድ መሳብ የሚችሉ ሰዎች አሉ። እኛ ከዚያ እንግላ ለመሆን ነው ያለው ሰላም። ስፔሻሊ ደግሞ ሀገራችንን ማቆየት የምንችለው በጸሎትና ሰላም ያመጣል ብለን የምናስባቸውን አክቲቪቲዎች ሁሉ በማድረግ ነው። ያንን ደግሞ ዊል ኮንቲኒ አሁንም ቢሆን ሶስተኛውንም እግዚአብሔር በረዳን መጠን እንቀጥለዋለን። ይሄ ነው የኛና ቢያደክምም ብዙ ቻሌንጅ ቢኖረውም ከፋይናንሻል ጀምሮ ብዙ ቻሌንጆችን ቢኖሩት ግን ዊል ቢ ኮንቲኒ።
በጣም አመሰግናለሁ ዮናስ ቦስኮ፣ አንተና ሌሎች ወጣቶች በመተባበር ስለምታደርጉት የሰላም ጉዞ ስላጫወትከን በጣም ደስ ብሎናል። ነገሮች ተስተካክለው አላማችሁና ፍላጎታችሁ ተሳክቶ እንድታዩ ደግሞ መልካም ምኞቴን እገልጻለሁ። በጣም ነው የማመሰግነው። መልካም ቀን ይሁንልህ።
መልካም ቀን ነው ምሽት
ለእናንተ። እናንተ ላይ ቀን ነው ብዬ ነው፣ እኛ ላይ አሁን ምሽት ነው።
መልካም ምሽት ለእናንተ።
አብረን ስላመሸን በእጅጉ ደስ ብሎኛል። ሀብታሙ ስዩም በመስተንግዶ አብሬያችሁ ነበርኩ። ከሰኞ ጀምረው በሚኖሩ መደበኛ መሰናዶቻችን እንገናኛለን። መልካም ምሽት ይሁንላችሁ።